የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አምሽታችኋል? የሁድ ምሽት የጋቢና ቤ መርሃ ግብር ጀምሯል። ለዛሬ በሳምንት ውስጥ ከተለመጡ ዝግጅቶቻችን መካከል ሶስቱን መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አምሻለሁ። አብራችሁን ሁኑ። በካሊፎርኒያ ሶኖማ ግዛት የሚኖረው አየለ ሰለሞን የጠጅ ባህልን በማጥናት የጠጅ ጣዕም ያለው የማር ወይን ማዘጋጀት ችሏል። ላለፉት 5 አመታትም ቢ ዲቫይን የተሰኘውን የማር ወይን በማስተዋወቅ ላይ የነበረ ሲሆን በኮቪድ-19 ምክንያት ገበያ ቀንሶበት የቆየ መሆኑንም ይናገራል። ይህን ችግሩን ለመቅረፍ በአሜሪካ ግዙፍ በሆነው የንግድ ውድድር ሻርክ ታንክ ላይ በመግባት $750,000 ማሸነፍ ችሏል። ከአየለ ጋር ያደረኩት ቆይታ እንደሚከተለው ተጠናቅሯል። አየለ ሰለሞን ከአመታት በፊት ከደን ጥበቃና ከአየር ንብረት ለውጥ ጋር በተያያዘ ስራዎችን ለመስራት በኢትዮጵያ ክልሎች ውስጥ ይዘዋወር ነበር። በዛን ወቅት ታዲያ ንቦች ለስነ ምህዳር የሚጫወቱትን ሚና እንደተገነዘበም ይናገራል። በባህላዊ መንገድ የሚዘጋጀው ጠጅ እንደ ወይን ተጠምቆ ለዓለም ገበያ ቢቀርብ የሚለው ሐሳብም የመነጨው በዛን ወቅት እንደነበር አየለ ይናገራል። ከ7 አመታት በፊት ጠጅን በተለያዩ የሙቀትና ቅዝቃዜ እንዲሁም የቆይታ ጊዜዎች እየጠመቀ ወደ ወይን የሚቀየርበትን መንገድ ሲመራመር መቆየቱንም ይናገራል።
ወይን ጠጅ አስቤ ነበር። ኢትዮጵያም ትልቅ ባህል አለን፣ ግን ብዙ ሰው አያውቀውም። የወይን ጠጅ አሁን ወይን አደጋ ሲባል ወይን የሚበቅልበት ደጋ እና ውርጭ ወይን አደጋ ቆላ ምናምን እንደሚባለው፣ ስለዚህ ባህል አለን፣ ብዙ ሰው አያውቀውም። የሚመስለው ከፈረንጆች ከጣሊያንና ግሪኮች አዋሽ የነበረው ደርግ ከመውረሱ በፊት ነው ኢትዮጵያ ውስጥ ወይን ገባ የሚባለው። ግን በቤተ ክርስቲያንም በምን በልዩ ልዩ አቅጣጫ ወይን እንጠጣ ነበር፣ አሁንም እንጠጣለን። እኔ ግን አሁን ወደ ማር ጠጅ ጨዋታውን ብናመጣው በቃ ምንም አልተሻሻለም። ኢትዮጵያ ብቻ ሳይሆን ሌላም ሀገር፣ አሁን ፈረንሳይ ሀገር ሂድሮሜል ይባላል በፈረንሳይኛ እና ወይን በደንብ አይበቅልም እና ይሰሩታል። ግን ሲሰሩት በቃ ልክ 1000 ዓመት በፊት እንደተሰራ ነው። እና አሁን ወይን ጠጅ 50 ዓመት 100 ዓመት 20 ዓመት በፊት የተሰራ ወይን ጠጅ እና አሁን የምንጠጣው በጣም ይለያያል። ግን የማር ጠጅ ወይ ሚድ በእንግሊዝኛ ወይ በፈረንሳይኛ ሂድሮሜል የሚባለው ምንም አልተሻሻልም። እና ይሄ በንግድና በቢዝነስ እድል አለው። ወይን ጠጅ ውስጥ ብገባ ብዙ የምወዳደረው ብዙ ኮምፒቲሽን አለ እና ሁለቱንም አስቤ ነበር። ግን በተለይ በጀማሪ ደረጃ ያን ያህል አትራፊም ይሆን አልመሰለኝም። መጀመሪያ ጥናት ነው ማለት ሙከራ። አንድ ወደ 4 ሊትር የሚያህል ካርቦ ይባላል በእንግሊዝኛ፣ እንደ ጠርሙስ ነገር ነው እና በሱ በትንሹ ልዩ ልዩ አይነት እርሾ፣ ልዩ ልዩ አይነት ማር፣ ልዩ ልዩ አይነት ሙቀት ምናምን ልዩ እየለዋወጥን ሙከራ ጀመርን። እሱ የተወሰነ አመት ፈጀብን። ከዛ ለስራ ጉዳይ ሳውዝ አፍሪካ ሲሄድ እዛም ሞከርኩ። መጨረሻ ላይ ካሊፎርኒያ ነው ሀሳቡን ያመጣሁት። ኢንፍራስትራክቸሩ፣ መሳሪያ፣ ሁሉ ነገር ብዙ ይገኛል።
ከ3 አመታት በላይ በዘለቀ የሙከራ ጊዜ በኋላም ቢ ዲቫይን ሲል የሰየመው የጠጅ ጣዕምና ሽታ ያለውን ነጭ የወይን ጠጅ መጥመቅ የቻለ ሲሆን አዲስ ጣዕም ያለውን ወይን ይዞ ገበያ ላይ መወዳደሩ ግን ቀላል ጉዞ አልነበረም። ለዚህ ደግሞ የተለየ የማስታወቂያ መንገድ መጠቀሙንም ይናገራል።
አሜሪካ ተመልሼ ያኔ ገበያ ላይ ወጣ። ጆርናሊስቶች፣ ጋዜጠኞች ስለ ወይን የሚጽፉ 200 ምናምን የታወቁ ዝርዝር አወጣን እና ከኔ ጋር ተማሪዎች ነበሩ የሚያግዙኝ ኢንተርኖች ረፍት ላይ ያሉ። እያንዳንዱ ደብዳቤ ጽፈን ስለ ጠጅም አንድ መጽሐፍ ጽፍ ያሉ አነስ ያለች መጽሔት፣ እሱን መጽሔት አብረን ከደብዳቤ ላክን። ሁሌ ኢሜል ምናምን ያገኛሉ እና ኢሜላቸውንም ብዙ ጊዜ አይከፍቱትም። ስለዚህ እስቲ እንዴት ነው እነዚህ ሰዎች ይሰሙናል ብለን በደብዳቤና መጽሐፍ ስንክላቸው የተወሰኑ መለሱልኝ። ናሙና ጠየቁኝ፣ ናሙና ተላከ። ወዲያውኑ የናሽናል ቴሌቪዥን ቱዴ ሾው የሚሉት ኤንቢሲ ጠዋት ጠዋት ፕሮግራም አለ። እሱ ላይ ወዲያውኑ ቀምሰውት በቃ እንደዚህ ሰው ብዙ ሰው አያጋጥመውን አዲስ ምርት ቴሌቪዥን ላይ ማለት የአንድ ስቴት ወይ አንድ አካባቢ አንድ ከተማ ቲቪ ሾው ሳይሆን በቃ የጠቅላላ ሰሜን አሜሪካ ፕሮግራም ላይ ተቀባይነት እንደዚህ ይኖራል ብዬ እና ሰው ቀመሰው።
ላለፉት 5 ዓመታት የኢትዮጵያ አየር መንገድን ጨምሮ በተለያዩ ቦታዎች የቢዲቫይን ወይን ለገበያ ሲቀርብ የቆየ ሲሆን ኮቪድ-19 ግን አየለ ለዓመታት የለፋበትን የገበያ ዝርጋታ መና በማስቀረት ገበያቸውን እንደጎዳው ይናገራል። ይህን ችግር ለመቅረፍም የተለየ አማራጮችን ማማተር የጀመረው አየለ በኤቢሲ የቴሌቪዥን ጣቢያ ላይ በሚዘጋጀው ትልቁ የሻርክ ታንክ የንግድ ውድድር ላይ ለመሳተፍም አመለከተ። ከወራት ጥረት በኋላም ምርቱን ይዞ ለቴሌቪዥን እንዲቀርብ መጠራቱን የሚገልጸው አየለ በውድድሩ ላይ ከነበሩት 5 ዳኞች 4ቱ በምርቱ ጣዕም በመደመም እያንዳንዳቸው የ10% ድርሻ በመውሰድ $750,000 ለንግዱ ማስኬጃ ማሸነፍ ችሏል።
በጣም ደስ ብሎኝ ነበር። ስለ ስራዬ ደግሞ የማር ጠጅ ከወይን ጠጅ የተሻሻለ ነው ከአየር አንጻር ሲቀምሱት ሁሉም ወደዱት። የሻርክ ነው የሚባሉት እና ብዙ ጊዜ አንድ ወይ አልፎ አልፎ 2 ሻርክ ነው ኢንቨስትመንት ላይ የሚገባ። አሁን ግን ሁሉም ፈለጉ። አንዱ አልቻለም። ሌላ የራሱ ወይን ጠጅ ድርጅት ኢንቨስትመንት ስላለው ከሱ ጋር ተቃራኒ ስለሆነ እሱ አልቻለም። ግን በቃ 4ቱ ምንም ብዙም ሳንደራደር ገቡበት እና ያኔ ደስታዬን ብዙም ስላላሳየው ይሆናል። አንዱ እንዴት do you know how rare it is ማለት እንዴት በጣም ብርቅ ነው እንደዚህ 4 ሻርክ ሲገባ ብሎ አስረዳኝ እና እሺ አልኳቸው። በቃ ከዛ ቴሌቪዥን ላይ ከታየ በኋላ በቃ ሽያጩ በጣም ተጋኗል። ሰው ኦርደር እያደረገ ነው። ደግነቱ ስቶክ ብዙ ስቶክ ነበረኝ እና እሱን አሁን ዌርሃውሱን ለማሟላት የታገልን ነው።
አየለ ምርቱን ኢትዮጵያውያን እንዲቀምሱት ወደ ሀገር ለማስገባት ፍላጎት እንዳለው ገልጾ ነገር ግን በኢትዮጵያ ከቀረጥ ጋር ተያይዘው ያሉ ችግሮች እንዲስተካከሉም ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አየለን ከአሜሪካ ድምጽ ጋር ለነበረው ቆይታ እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። በኮሮና ቫይረስ ወረርሽኝ ምክንያት ሳይሰጥ የቀረው የ2012 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በዘንድሮ ዓመት ህዳር ወር ላይ እንዲካሄድ ታቅዶ የነበረ ቢሆንም ባለው ወቅታዊ የሀገራዊ ጉዳይ ምክንያት ግን ፈተናው ለመሰጠት ባለመቻሉ በድጋሚ ላልተወሰነ ጊዜ መራዘሙን የትምህርት ሚኒስቴር ከሳምንት በፊት አስታውቆ ነበር። ይህ ውሳኔ ታዲያ ፈተናውን ወስደው ወደ ከፍተኛ ተቋማት ለመግባት ከዓመት በላይ ሲዘጋጁ የቆዩ ተማሪዎችን እንዳሳሰባቸውና ተስፋ እንዳስቆረጣቸው ተሰምቷል። ስመኝሽ ቆየ የ12ኛ ክፍል የመግቢያ ፈተና ለመውሰድ የሚጠባበቁ ተማሪዎችን አነጋግራ የሚከተለውን አዘጋጅታለች።
እንደ ቀድሞ ቢሆን አዲስ አበባ ቦሌ ክፍለ ከተማ ውስጥ የሚገኘው ኢትዮ ፓረንትስ ትምህርት ቤት ተማሪ የሆነችው የአብጌቱ የ12ኛ ክፍል ብሔራዊ ፈተናዋን መውሰድ የነበረባት በ2012 ግንቦት ወር ላይ ነበር። ዘንድሮም በከፍተኛ ትምህርት ተቋም ውስጥ ገብታ የምትመኘውን የኮምፒውተር ሳይንስ ትምህርት እየተማረች ይሆን ነበር። በአጭር ጊዜ መላውን ዓለም ባዳረሰው የኮሮና ቫይረስ መዛመት ምክንያት ግን ትምህርት ቤቶች በመዘጋታቸው ባለፈው ዓመት ግንቦት ወር ላይ መሰጠት የነበረበት የ12ኛ ክፍል ሀገር አቀፍ ፈተና እንዲሰረዝ ሆነ። ይህ ውሳኔ ለአብና ጓደኞቿ አስደንጋጭ ነበር።
መጀመሪያ ላይ ያው ለትንሽ ጊዜ ነው የሚራዘመው ብለን ነበር ያሰብነው እና ያን ያህል ኢፌክት አልነበረውም መጀመሪያ። ነገር ግን እየቆየ ሲሄድ እና በጣም ጊዜ እየተገፋ ሲሄድ ትንሽ ውጥረት እና ጭንቀት ነበረ። ይሄ ነገር ሊቀር ነው ወይ ምናምን የሚል በጣም ያናድዳል። እኔ ተናድጃለሁ በበኩሌ፣ ምክንያቱም በቃ ሙሉ ጊዜያችንን ሰጥተን ይህን ሁሉ ጊዜ ስናጠና እና ለመገላገል እንትን ስንል ነበረ። አሁን ጭራሽ ገፋ የማጥናት ጊዜያችን እና ለሌላ ነገር የምናውለውን ጊዜ የባሰ ያጠፋብን የመጣው።
ትምህርት ቤቶች ለሰባት ወራት ተዘግተው ከቆዩ በኋላ የትምህርት ሚኒስቴር ዳግም ለመክፈት ባደረገው ሙከራ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከህዳር 28 እስከ ታህሳስ 1 እንዲሰጥ ተወስኖ ነበር። ሆኖም በአሁኑ ሰዓት ኢትዮጵያ ውስጥ ባለው የጸጥታ ችግር ምክንያት ፈተናው ላልተወሰነ ጊዜ እንዲራዘም መደረጉን የትምህርት ሚኒስቴር ዴኤታ አቶ ሚሊዮን ማቴዎስ ህዳር 15 ላይ በሰጡት መግለጫ አስታወቁ።
አሁን ባለው ሁኔታ ከአንድ ማዕከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋር እና ሁሉም መዋቅር ሁሉም የፖለቲካ አመራር ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም በቤንሻንጉል መተከል አካባቢና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎችም ተረጋግቶ ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው።
ይህ ውሳኔ የአብን ጨምሮ በዘንድሮ ዓመት ፈተናውን ለመውሰድ የሚጠባበቁ ከ800,000 በላይ የሚሆኑ የ12ኛ ክፍል ተማሪዎች እጅግ ያሳዘነ ነበር።
ብዙዎቻችን ተስፋ የመቁረጥ ስቴጅ ላይ ያለ ነው። ግን ከዚህ በፊት ያላጠኑ ሰዎች ይህንን ጊዜ ለመጠቀም እየሞከሩ ነው ያሉት። ሁለተኛ ቻንስ እንደመሰጠት ነው ብለው ወደ ጥናት በጣም የገቡ ሰዎችም አሉ። በዛው ልክ ደግሞ ተስፋ ቆርጠው ጭራሹን የተውት ልጆችም አሉ። አሁን ለምሳሌ ሜዲሲን የሚገባ ሰው እንደ 8ኛ ዓመት እንደ መቀመጥ ማለት ነው። እና ብዙ ዓመት ከዚህ በኋላ ለሚማር ሰው እቺ አንድ ዓመት በጣም ትልቅ ኢፌክት አላት።
በተመሳሳይ ፋውንቴን ኦፍ ኖሌጅ በተሰኘው ትምህርት ቤት ባለፈው ዓመት የ12ኛ ክፍል ትምህርቱን ማጠናቀቅ የነበረበትና ሶፍትዌር ኢንጂነሪንግ ለማጥናት የሚመኘው ግሩም አለማየሁ ለሁለተኛ ጊዜ ፈተናው መራዘሙ ብቻ ሳይሆን ከዚህ በኋላ መቼ እንደሚሰጥ አለመታወቁም ተማሪዎችን ተስፋ አስቆርጧል ይላል።
አዎ በጣም ተስፋ አድርጓል። አሁን በቀውሉ ውስጥ ተማሪው በጣም ተስፋ ቆርጧል። ቀላል አይደለም። ቤት ውስጥ መዋል ዝም ብሎ ሳይማረው አይደለም። ከኔ ቢያንስ እንኳን ስነግርሽ አሁን ለምሳሌ በጣም ተስፋ ቆርጫለሁ። በቃ ማዚክ ቢያንስ ቀኑን እንኳን ባለማወቃችን በጣም ተስፋ ቆርጠዋል። ምክንያቱም በምን ሁኔታ አሁን አጥምተን አሁን እስካሁን እንኳን ያለውን ነገር አጥምተን ያለመፈተን ነገር ስለተፈጠረ በቃ ምንም ከዚህ በኋላ ምንም ዋስትና ስለሌለ ብናጠናም ምንም የሚፈጠር ነገር የለም። ስለዚህ ምንም የምናውቀው ነገር የለም እስካሁን።
ሌላው ያነጋገር ነው አዲስ አበባ ውስጥ በሚገኘው ጊብሰን ዩዝ አካዳሚ የ12ኛ ክፍል የተፈጥሮ ሳይንስ ተማሪ የሆነው መርሶ አስገዶም አብርሃ በዘንድሮ ዓመት በካናዳ በሚገኝ ከፍተኛ የትምህርት ተቋም የቢዝነስ አድሚኒስትሬሽን እና ፋይናንስ ትምህርቱን ለመከታተል እድል አግኝቶ ነበር። በኮሮና ምክንያት ሀገር አቀፍ ፈተናው ሲራዘም የዩኒቨርሲቲ መግቢያውን ጊዜም ለጥር ወር አራዝሞት የነበረው መርሶ አስገዶም ቀጣዩ የፈተና ጊዜ ለመታወቁ ያገኘውን የውጭ ትምህርት እድል እንዳያበላሽበት ይሰጋል።
በህይወታችን ላይ አሁን ለዩኒቨርሲቲ ተማሪዎች አንደርግራጁዌቶች ነን እንትን ኦንላይን ክላሶች ጀምረን ነበረ ለማትሪክ ብለን እዚሁ ቀርተን ያው ለአንዳንድ አድሚሽንም ለአፕሊኬሽን ለውጭ ሀገርም ማትሪክ ያስፈልገናል እና ያው ለማትሪክ ብለን ነበር የቀረ ነው። እዛ ሄደን ውጭ ሀገር ሄደን ፕሌስመንት ፈተና ከምንፈተን እዚሁ የሆነ ማትሪካችንን ጨርሰን እንሂድ በማለት ነበር እና ያው እንደገና ሲራዘም ውጭ ሀገር የምንሄድበትን ሰዓት በየጊዜው ዲፈር ማድረግ ነበረብን። አሁን ሴፕቴምበር ኢንቴክ ውስጥ ነበር መግባ ለፎል ሴሚስተር ነበር የተቀበሉኝ። ከዛ በኋላ እንደገና ለማትሪክ ብዬ ወደ ጃንዋሪ አስተላልፌያለሁ። አሁን ደግሞ እንደገና ሲራዘም ያው ከጃንዋሪ ያልፋል እንግዲህ ወደ ቀጣይ ዓመት ዲፈር ማድረግ ነው ያለው ማለት እና በዚህ መልኩ አግባብተናል።
የ12ኛ ክፍል ፈተና ተጠባባቂዎቹ ተማሪዎች ቀጣዩ የትምህርት ሕይወታቸው ምን ሊመስል እንደሚችል ግራ ተጋብተዋል። በትምህርት ሊያሳልፉት የሚገባው ጊዜም በማህበራዊ ሚዲያዎች ላይ ያላግባብ እየጠፋ መሆኑን ያሰጋቸዋል። ስለዚህም ይላሉ ትምህርት ሚኒስቴር ቢያንስ ያለውን መረጃ በየወቅቱ ሊያደርሰን ይገባል ሲሉ ይጠይቃሉ።
ግልጽ የሆነ መረጃ አይሰጠንም። በዛ ደግሞ በጣም ሆፕ አፕ አድርገን ከዛ እንደገና መራዘም ማለት የእኛ ሜንታሊቲ ላይ ራሱ መጫወት ነው እና ላልተወሰነ ጊዜ የተባለ ነው የሚራዘመው እና ወይ ቁርጣችንን ብናቅ አንድ ነገር ነው እና በአጠቃላይ ግልጽ የሆነ መረጃ ቢደርሰን ጥሩ ነው እላለሁ።
እኔም ማስተላለፍ ፈልጉ በቃ ቢያንስ እንኳን ኢንፎርሜሽን ቶሎ ቶሎ እንድናገኝ እንደረግ ነው። በቃ በቀን በቀን እንኳን የሚሰሩት ኢንፎርሜሽን ቶሎ ቶሎ እንዲነግሩ፣ ምክንያቱም የኛ ህይወታችን ስለሆነ በየቀኑ የሚሰሩትን ነገር ኢንፎርሜሽን ሰጥቶ በአጭሩ ማትሪክን እንዲፈቱ ነው።
የትምህርት ሚኒስቴር የ12ኛ ክፍል ፈተናን ላልተወሰነ ጊዜ ቢያራዝምም የ8ኛ ክፍል ፈተና ግን እንደ ክልሎች ዝግጁነት በተያዘለት ጊዜ ከታህሳስ 1 እስከ ታህሳስ 30 ባለው ጊዜ ውስጥ እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
Sit take up for it. ዓለም ትሞቃለች ካንተ ጋር ቀኔ ትዋባለች ካንተ ጋር ሁሉም ደስ ያሰኛል ካንተ ጋር ሺ ዘመን ያንሰኛል በላ
ጋቢና ቤጋናችሁ አላችሁት። የጸረ ጾታዊ ጥቃት 16 ቀናት የግንዛቤ ማስጨበጫ ዘመቻ ባለም አቀፍ ደረጃ ህዳር 15 ቀን ተጀምሯል። ዘመቻው ዘንድሮ ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚሉ መሪ ቃላትን ይዟል። በዚህ ዘመቻ ላይ በየአመቱ በሰፊው እንቅስቃሴ የሚያደርጉት የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት አባላት ዘንድሮ በኮቪድ-19 እና በተለያዩ ሀገራዊ ጉዳዮች ምክንያት ዘመቻውን በድረገጽ ላይ ብቻ ለማድረግ ተገደዋል። የአራተኛ አመት የአዲስ አበባ ዩኒቨርሲቲ የህግ ተማሪና የሎ ሙቭመንት ቡድን አስተባባሪ ማህሌት ታደሰ ጋር ቆይታ አድርገን ነበር። ቆይታችን እንደሚከተለው ተጠናቅሯል። የዓለም የጤና ድርጅት ሪፖርት በዓለም ላይ ከሶስት ሴቶች አንዷ የአካላዊና ጾታዊ ጥቃት ሰለባ እንደሆነች ይጠቁማል። በየአመቱም በጾታዊ ጥቃት ዙሪያ ለ16 ቀናት የሚቆይ ዘመቻ የተለያዩ ጾታ ተኮር እንቅስቃሴዎችን በሚያደርጉ ተቋማትና ቡድኖች በኩል ይካሄዳል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት እንቅስቃሴ አስተባባሪ ማህሌት ታደሰ ለዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ እንዲህ ታስረዳለች።
ከተቋቋምን ጀምሮ እንደምናደርገው ዓለም አቀፍ የሚከበረውን የ16 ቀናት ዘመቻ አብረን እናከባለን። አላማው ያው ጾታ መሰረት ያደረገ ጥቃት ይቁም በሚል እንደመሆኑ እኛም አብረን የዓለም አቀፍ መሪ ቃሉን በመከተል እናከባለን ማለት ነው። በዚህም አመት ልክ እንደ ሌሎቹ አመቶች ለማክበር አስበናል። ግን ያው ግቢ ውስጥ ያለው እንቅስቃሴ አነስተኛ ስለሆነ እና ሁሉም ተማሪዎች ዩኒቨርሲቲ ውስጥ ስለሌሉ ማህበራዊ ሚዲያ ላይ በእኛ በኩል የተለያዩ መልእክቶችን ለህብረተሰቡ እናጋራለን። ከዛ ባለፈ ብርቱካናማ ዓለም ነው የሚባለው በ16 ቀናት ዘመቻ ውስጥ ሁሉም ሰው ፕሮፋይሉን ብርቱካናማ በማድረግ እና ዘመቻውን በመቀላቀል አጋርነቱን መግለጽ ይችላል ማለት ነው። ከዛ ባለፈ ደግሞ ከሌሎች አጋሮቻችን ጋራ ዌቢናር እና ሌላም ውይይቶችን ለማዘጋጀት
የዘንድሮ የጸረ ጾታዊ ጥቃት 16 ቀናት ዘመቻ ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚል መሪ ቃል ሲኖረው በተለይም በኮቪድ-19 ምክንያት ለጾታዊ ጥቃት ተጋላጭ የሆኑ ሴቶችን ታሳቢ ማድረጉን ማህሌት ታስረዳለች።
ምድር አቀፍ ወይም ዓለም አቀፍ አለመረጋጋቶች በሚመጡበት ጊዜ በቅርቡ ልክ በኮቪድ እንዳየነው ጾታን መሰረት ያደረጉ ጥቃት ቁጥሮች ይጨምራሉ እና እንደዚህ አይነት ነገሮች በሚፈጠሩበት ጊዜ የምናደርገው ድጋፍ፣ የምንሰጠው ምላሽ እንዲሁም ደግሞ እኚህ ችግሮች እንዳይፈጠሩ ጠሩ የምናደርገውን እንቅስቃሴዎች በአጠቃላይ ለማየት ነው እና እነሱን አቴንሽን ለመስጠት ነው በዋነኝነት ይህንን መሪ ቃል የተመረጠው ማለት ነው።
የአዲስ አበባ ዩኒቨርሲቲ የስነ ጾታ ቡድን የሆነው የሎ ሙቭመንት ከዚህ ቀደም የተለያዩ ሙዚቃዊ ትዕይንቶችን፣ የፎቶግራፍ ኤግዚቢሽኖችን የሚያካሄድ የነበረ ሲሆን ዘንድሮ ግን በኮቪድ-19 ምክንያት ሙሉ ለሙሉ እንቅስቃሴውን በድረገጽ ላይ ለማካሄድ መገደዱን ማህሌት ትገልጻለች። ከዚህም ጋር ተያይዞ በኮቪድ-19 ወረርሽኝ ወቅት የጨመረውን ጾታዊ ጥቃትን በመከላከሉ ረገድ እንቅስቃሴ ሲያደርጉ ለነበሩ ተቋማት እውቅናና ምስጋና ለመስጠትም መርሃ ግብሮችን እያዘጋጁ መሆኑን ማህሌት ታስረዳለች።
በዋነኝነትም ልናደርግ ያሰብነው በእነዚህ ጉዳዮች ላይ ውይይት መስጠት እናም ደግሞ ምላሽ ሲሰጡ የነበሩ ቀድመው ሲገኙ የነበሩ እና በኮቪድም ሆነ በሌሎች ችግሮች ጊዜ የሴቶችን ጥቃት ለመከላከል እና ጥቃት የደረሰባቸውን ሰዎች ደግሞ እርዳታ ለማድረግ ሲንቀሳቀሱ የነበሩ ተቋማትን እውቅና ለመስጠት ነው።
ማህሌት አክለም በዚህ ዘመቻ ላይ ብዙዎች መሳተፍ እንዳለባቸው በመጥቀስ መሪ ቃሉን መሰረት በማድረግም ጸረ ጾታዊ ጥቃት እንቅስቃሴዎች እንዲተገበሩ ጥሪ ታቀርባለች።
አንደኛ ልክ እንደ መሪ ቃላቸው ግን ሁሉም ሰው እንደዚህ አይነት ሁኔታዎች ላይ ሊፈጠሩ የሚችሉ ወይም ሊባባሱ የሚችሉ ጥቃቶችን ግንዛቤ በመውሰድ ለመከላከል እና ደግሞ ጥቃት የደረሰባቸውን ሰዎች ደግሞ ድጋፍ ለመስጠት የበኩሉን እንዲያደርግ ላሳስብ እወዳለሁ። ከዛ ባለፈ ደግሞ ሁል ጊዜ በየአመቱ እንደምንለው ማንም ሰው ጥቃት ላለመፈጸም ሲፈጸም ዝም ብሎ ላለማየት እና ለሚፈጠሩ ጥቃቶች ደግሞ ማስተባበያ ላለመስጠት የየበኩሉን ቃል እንዲገባ ለማሳሰብ እወዳለሁ።
የ16 ቀናት ብርቱካናማ ዘመቻ ለቀጣይ 10 ቀናት የሚቀጥል ይሆናል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለእሁድ ምሽት ያዘጋጀንላችሁን መርሃ ግብር እዚህ ላይ ጨርሰናል። በነገው ምሽት እስከምንገናኝ ድረስ በጀመርነው ሙዚቃ እንሰናበታችኋለን። ደህና ደሩ።
Yeah, never, 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 never